የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ ታህሳስ 9 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው እንዲመረጡ ለማድረግ ዩናይትድ ስቴትስ እጇን እንዳስገባች የሚገልጹ አስተያየቶች መሰረተ ቢስ ናቸው ሲል አዲስ አበባ የሚገኘው የአገሪቱ ኤምባሲ አስታወቀ። ዘገባው እንደደረሰ እናቀርባለን።
በሌላ ዘገባ በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ እንዲርቁ ለማድረግ ከስምምነት ተደርሷል። ወደ ስራ ሊገባ መሆኑም ተገልጿል።
ዛሬ ምሽት መከላከያ ሰራዊት ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዛ ጦር ገብቷል እና ግጭቱን አስቆሟል ለማለት ይቻላል።
ዝርዝሩን ይዘናል። በሌላ ዘገባ በቤንሻንጉል ጉምዝ ክልል ማኦኮሞ ወረዳ ውስጥ በአልሚዎች የእርሻ ቦታ ላይ በቀን ስራ ላይ ተሰማርተው እንደነበሩ የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው ለተወሰኑት ለአሜሪካ ድምጽ ተናግረዋል። የክልሉ መንግስት ደግሞ ምላሽ አለው።
በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሔር ላይ ሰው ጥቃት ያደርሳል የምለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ይህ ኢትዮጵያ ሰላምን የሚያደፈርሱ ናቸው ብለን ነው እስካሁን ድረስ የወሰድ ነው። በዚያ በኩል ነው እኛ አሁን ትዝታችን በዛ ነው ያለው።
ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ፕሬዚዳንት ዶናልድ ትራምፕ ለቀድሞ ብሔራዊ ደህንነት አማካሪያቸው ማይክል ፍላያን መልካም እድል እመኛለሁ በማለት ዛሬ ማክሰኞ እንዳሰናበቷቸው ተሰማ። ትራምፕ ከቀድሞ የደህንነት አማካሪያቸው ጋር እየተሰነባበቱት እርሳቸው በተመረጡበት በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ የሩሲያ ጣልቃ ገብነት ላይ የተናገሩት የምስክርነት ቃል የሐሰት ነው ተብሎ በቀረበባቸው ክስ ውሳኔ ከመሰጠቱ አስቀድሞ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬ በትዊተር ገጻቸው ላይ ባስተላለፉት መልእክት በዚህ አጣብቂኝ ውስጥ ስለገቡበት የምስክርነት ቃል ምን ሊናገሩ እንደሚችሉ ለመስማት እቸኩላለሁ ብለዋል። በአንዲት መስመር የፖላንዱ ፕሬዚዳንት አንድሬዛ ዱባ የዳኞች የጡረታ ዘመን ዝቅ እንዲል ተወስኖ የነበረውን መሻራቸው ተነገረ። በዚህም ዳኞች ቀደም ብለው በጡረታ እንዲገለሉ የቀረበውን ሕግ ማጽደቃቸውም ታውቋል። የፕሬዚዳንት ዱዳ መንግስት ባሳለፈው ሳምንት የጠቅላይ ፍርድ ቤቱ ዳኛ ዋናውን ማለት ነው የሀገሪቱ ጠቅላይ ፍርድ ቤት 73 ዳኞች ቀደም ብለው በጡረታ እንዲገለሉ ሆነዋል። ፖላንድና በሌላው ዓለም የሚገኙ የሰብአዊ መብት ቡድኖች እንዲሁም የአውሮፓ ሕብረት የፍትህ ስርዓቱ ብቸኛ መብት ተጋፍቷል ያሉትን የፖላንድ መንግስትን ነቅፈዋል። የተወሰደው እርምጃ ሙስናን ለማስወገድ አስፈላጊ መሆኑን ገዢው ፓርቲ በሰጠው መልስም አብራርቷል። ይሁንና ፕሬዚዳንቱ የዳኞቹን የእድሜ ገደብ በመወሰን ያስተላለፉትን ውሳኔ ባለመደገፍ በብዙ ሺህ የሚቆጠሩ ተቃዋሚዎች ሰልፍ መውጣታቸውም ታውቋል። በቅርቡ ይፋ በሆኑ ሁለት አዲስ ሪፖርቶች መሰረት ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ለመግባት ያደረገችው ሙከራ ወርድና ስፋቱ ቀደም ሲል ከተገመተው በላይ ነው ተባለ። የዩናይትድ ስቴትስ የስለላ ማህበረሰብ የደረሰበትን ድምዳሜ መሰረት አድርገው በዚህ ሳምንት የወጡት ሁለት ሪፖርቶች እንዳመለከቱት ከሆነ እስከ 2016ቱ የምርጫ ፍጻሜ ድረስ የዘለቀው የሩሲያ ጣልቃ ገብነት እስከ መጨረሻው ዓላማውን የሚያራምደው ፕሬዚዳንቱ ስልጣን ላይ መውጣቱን ለማረጋገጥ ሲባል ነው ተብሏል። በኦክስፎርድ ዩኒቨርሲቲ በኩል ይፋ የሆነው ሪፖርት በበኩሉ ሁሉም ጣልቃ ገብነት የታየባቸው መልእክቶች ዋና ዓላማ ያደረጉት ሪፐብሊካን ፓርቲው ይልቁንም ዶናልድ ትራምፕን በመርዳት ላይ የታቀዱ መሆናቸውን አመልክቷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በሶማሌ ክልልና ኦሮሚያ አዋሳኝ ያለውን ግጭት ለማስቆም ትጥቅ የማስፈታትና የታጠቁ ሰዎች ከከተማ ዙሪያ 25 ኪሎ ሜትር እንዲርቁ ለማድረግ ከስምምነት ተደርሶ ወደ ስራ ሊገባ መሆኑ ተገለጸ። የሶማሌ ክልል ጸጥታ ቢሮ ኃላፊ አቶ አብዲል አዲል ሐሰን ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ እንደገለጹት የአካባቢውን ችግር የሚያባብሱት ለውጡን የማይቀበሉ አካሎች ናቸው ብለዋል። ሙክታር ጀማልን ያነጋገራቸው
አቶ አብዲአዲል ሐሰን የሶማሌ ክልል የጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምጽ ጋር ለማድረግ ፈቃደኛ በመሆኑ በጣም አመሰግናለሁ።
እኔም አመሰግናለሁ።
አቶ አብዲአዲል፣ በተለይ ከሶማሌ ክልልና ኦሮሚያ ክልል አዋሳኝ አካባቢ ላይ አሁንም ግጭቶቹ በአዲስ መልኩ መቀስቀሳቸውን ነው ማህበረሰቡ እያነሳ ያለው። ይሄ ደግሞ ሞያሌ ላይ እና እንደዚያውም ጭናክሰል ላይ ነው። ይህም በተመለከተ ምን ያውቃል የሶማሌ ክልል ብሔራዊ መንግስት?
የሁለቱ ብሔረሰቦች ግጭት በተደጋጋሚ እየተመላለሰ ስለሆነ የሶማሌ ክልል መንግስት የፌደራል መንግስት ጣልቃ እንዲገባ ጠይቆ ነበር። እንደዚሁም ከኦሮሚያ ብሔራዊ ክልላዊ መንግስት ልክ እኛ ፌደራል መንግስት ጣልቃ እንዲገባ እንደጠየቀው እንደሱም እንዲጠየቁ በተናገርነው መሰረት ዛሬ ምሽት መከላከያ ሰራዊት ስራውን እየሰራ ነው። በመካከላቸው ግጭት እንዲያስቆም እዚያ ጦር ገብቷል። ዛሬ የነበረውን ግጭት አስቆሟል ለማለት ይቻላል።
ለምሳሌ ይህንን ግጭት እየቀሰቀሱ ያሉት ከክልል አምስት የሚመጡ ሰዎች ናቸው የሚባል ነው። ከክልል አምስት የሚመጡ ሰዎች የመንግስት አካላት ናቸው ወይ? እናንተም አታውቁት ሌላ የታጠቀ አካል ነው ወይ? የህዝብ ግጭት ነው ወይ? ምንድን ነው የሚል ግምገማ ነው የእናንተ መንግስት ያለው?
ያኔ ሪፍረንደም በሁለቱ በኩል በኦሮሚያና በሶማሌ በኩል የሚያዋስኑት ቀበሌዎችና ወረዳዎች ሪፍረንደም ድምፅ ሲሰጥ አራት ቀበሌዎች በሞያሌ ውስጥ የሚተዳደሩ በሞያሌ ከተማ ውስጥ ነው። እነዚህ ከተማው ስር የሚተዳደሩ ቀበሌዎች ለኦሮሚያም ለሶማሌም ድምፅ አልተሰጠም ነበር እና አንደኛው የግጭቱ መነሻ የዚህ አራቱ ቀበሌዎች የይገባኛል ጥያቄ ስለሆነ፣ ሁለተኛው ደግሞ የግጭቱ መነሻ መሆን የሚችለው ኮንትሮባንዲስት እና ህገወጥ ንግድ እዛ አካባቢ ከኬንያ ድንበር ስላለ ሞያሌ ከተማ ከግጭቱ አካል ሊሆን ይችላል። ግለሰቦች እና ነጋዴዎች ህገወጥ እቃዎች ለማዘዋወር ከዛ ወደዚህ ለማስገባት የሚሞክሩት በዛ የተነሳም ሁለተኛው የግጭቱ መንስኤ ሊቆጠር ይችላል። ሶስተኛው ደግሞ የአመራር ችግር አለ። በሶማሌ ክልል አመራር የዛ አካባቢ ወረዳና ዞን፣ በኦሮሚያ በኩል ደግሞ የቦረና ዞን እና የሞያሌ ከተማ አስተዳደር፣ በሁለቱም በኩል አመራሮች ራሳቸው ችግር አለበት። ሁለቱ ክልል የራሱን አስተዳደር እንዲፈተሽ በተሰራው ስራ እንደ ሶስተኛ መንስኤ የአመራር ተሳትፎ እና እጅ እንዳለበት ደርሰንበታል።
ግጭትን በተመለከተ የአካባቢው አስተዳደሮችም ሆነ የአካባቢው ሕዝብ የሚያነሳው ከዚህ ቀደም እንደ ፕሬዚዳንት አብዲ ሙሐመድ አይነት ጊዜ በቀጥታ የመንግስት ሶማሌ ኃይል ይወጋናል ሳይሆን የተደራጀ ጎሳ ወይ ደግሞ የተደራጁ ታጣቂዎች ሌላ አይነት ነው ያለው የሚል ነው የሚያነሱት። ሞያሌ ላይ ደግሞ የአልሸባብና ሌላ የውጭ ታጣቂዎች ሁላ የታከሉበት ነው በሚል ነው ማህበረሰቡ የሚያነሳው። በዚህ ላይ እየተሳተፈ ያለው ማን ነው ብለው ነው የሚያስቡት? ከክልል አምስት አንጻር
የዚህ የውጭ ኃይሎች ለምሳሌ እንደ አልሸባብ የሚባሉ ድርጅቶች እዚህ ጦርነት ተሳትፏል፣ በተለይም በሶማሌ በኩል ይገዛ እያገኙ ወደዚህ የገቡ ነው ከኦሮሞ ጋር የሚዋጋ የሚባለው፣ ይሄ ከእውነት የራቀ መረጃ ነው። እኛም ከአሁን በፊት ያጣራ ነው ነገር ስለሆነ ይሄ መሰረተ ቢስ ነው። ለአዲሱ የሶማሌ ክልል መንግስት አወቃቀር እና ያለውን ለውጥ የማይቀበሉት ሰዎች የሚያናፍሱ የሐሰተኛ ወሬ ነው እሱ። ስለዚህ እኔ ማረጋገጥልህ የአልሸባብ ድርጅት በዚህ ግጭት ምንም ተሳትፎ እንደሌለ 100% ማረጋገጥ ይችላለሁ። ከዛ አልፎም የግጭቱ ተሳታፊዎቹ በሁለቱ ብሔረሰብ ሚሊሽያ ራሳቸውን የጎሳ ወይም የብሔሩ ያደራጃቸው እና ያስታጠቃቸው ሚሊሽያ ነው። በዚህ ላይ ማንሳት የሚፈልገው ወይም የሚጨምረው ደግሞ የሶማሌ ክልል ልዩ ኃይል ጣልቃ ገብነት እንደሌለ፣ ይሄ ደግሞ ከስር መስመር ማለት ይህንን ማረጋገጥ እችላለሁ። የልዩ ኃይላችን ተሳትፎ እንደሌለ አረጋግጥልሃለሁ።
አቶ አብዲ በተለይ በሁለቱ ክልል ምክትል ርዕሰ መስተዳድሮች የሚመራ አንድ ኮሚቴ በዚህ አካባቢ ላይ ያሉ ግጭቶችን ለማብረድና ችግሮቹን ለመፍታት ተዋቅሮ ነበር። ግን እስካሁን በግልጽ ለህዝብ የተነገረ ሰጠ መግለጫም ወይ ደግሞ ችግሩ ላይ የተሰራ ነገር ብዙም ምን ብዛም አይታይም። ከምን ደርሷል ይህ ኮሚቴ?
ተበቃ የሁለቱ ርዕሰ መስተዳድሮች የተናገሩትን ወይም ያቀዱትን እቅድ ተፈጻሚ ለማድረግ በዚህ ሳምንት ሙሉ በሙሉ ተፈጻሚ እንደሚሆን ይጠበቃል። ይሄ ደግሞ እቅሩ ምን መሰለህ፣ በሁለቱም በኩል የታጠቁ ኃይሎችን ትጥቅ ማስፈታት፣ ከዛ ቀደም ብሎ ደግሞ 25 ኪሎ ሜትር የታጠቀውን ኃይል ከከተማ ራቅ እንዲሉና እንዲወጡ ማድረግ፣ እነዚህ ታጣቂዎች ነፃ የሆነ ዞን ወይም አካባቢ ለመፍጠር እና የፌዴራል መንግስት መከላከያ ሰራዊት እና ፌዴራል ፖሊስ እንደፈለጉት ጸጥታን ለማስከበር የሚንቀሳቀሱበት አካባቢ ለመፍጠር ነው ዋናው እቅሩ የነበረው። እሱ ደግሞ በዚህ ሳምንት ተፈጻሚ ይሆናል ብለን እንጠብቃለን።
አቶ አብዲ አዲል ሐሰን የሶማሌ ክልል ጸጥታ ዘርፍ ቢሮ ኃላፊ ይህን ቃለ መጠይቅ ከአሜሪካ ድምፅ ጋር በማድረጉ በአድማጮች ስም በጣም አመሰግናለሁ።
አቶ መካረሽ
ሙክታርን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በቤንሻንጉል ጉሙዝ ማኦ ኮሞ ወረዳ ውስጥ በአልሚዎች የእርሻ ቦታ በቀን ስራ ላይ ተሰማርተው እንደነበር የሚናገሩ የትግራይ ተወላጆች ተለይተው በታጣቂዎች ጥቃት እንደደረሰባቸው የተወሰኑት ለአሜሪካ ድምጽ ተናገሩ። ሰባቱ ታፍነው መወሰዳቸውን፣ ሰባቱ ደግሞ ሸሽተው ጫካ ውስጥ መግባታቸውን ገልጸዋል። ንብረት የተዘረፈባቸው ባለሀብቶች እንዳሉም ጠቁመዋል። የክልሉ መንግስት የጸጥታ ዘርፍ ኃላፊው መረጃው እንደደረሳቸውና እየተጣራ መሆኑን ገልጸው በአካባቢው ጥቃት ያደርሳሉ ያሉ ቸው ታጣቂዎች ብሔር እየለዩ እንዳልሆነ ተናግረዋል። በሌላ ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉሙዝ ክልል የ102 በእርሻ ስራ ላይ ከተሰማሩ አልሚዎች ላይ ከ62000 ሄክታር በላይ የእርሻ መሬት መነጠቁን፣ ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክን ሕግ እንዲያከብሩ መወሰኑን፣ በተጨማሪም የእጣን ምርት በስፋት ይዘው ከነበሩ ባለሀብቶች 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢሳቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል። አብዛኛዎቹ ባለሀብቶች የትግራይ ተወላጆች እንደሆኑም ኃላፊው ጨምረው ገልጸዋል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉሙዝ ክልል በማኦኮሞ ወረዳ ሸንሸባ በተባለች በአልሚዎች የእርሻ ቦታ ላይ በእርሻ ስራ ላይ ተሰማርተው እንደነበሩ የገለጹ ሁለት ሰዎች ለአሜሪካ ድምጽ የትግረኛ ዝግጅት ክፍል በስልክ እንደተናገሩት ከትላንት በስቲያ ታጣቂዎች ዝርፊያ መፈጸማቸውን ጠቁመዋል። በአካባቢው የእርሻ ስራ ላይ መሰማራታቸውን በመግለጽ ስማቸውን መናገር ያልፈለጉ አንድ ባለሀብት ጥቃቱ የተፈጸመው የትግራይ ተወላጆች ተመርጠው እንደሆነ ተናግረዋል። ካሏቸው የቀን ሰራተኞች ውስጥ ሰባት የትግራይ ተወላጆች ታፍነው መወሰዳቸውን፣ ሰባቱ ደግሞ ጫካ ውስጥ ተደብቀው እንደሚገኙ ጠቁመዋል። ጫካ ውስጥ መሆናቸውን በስልክ የገለጹት ለምለም የተባሉ አንዲት ሴት በበኩላቸው እርሳቸውና ሌሎችም ሰዎች ሆነው ጫካ ውስጥ ተደብቀው እንደሚገኙና ሁኔታውን ለፖሊስ በስልክ እንዳሳወቁም ተናግረዋል። የቤንሻንጉል ጉሙዝ ክልል የጸጥታ ጉዳዮችና አስተዳደር ኃላፊ አቶ ሙሳ አህመድ ስለ ሁኔታው እንደሚያውቁ ለአሜሪካ ድምጽ ገልጸዋል።
እውነት ነው፣ ክስተቱ ትክክል ነው። ዞሮ ዞሮ ግን ይሄ ክስተት ምንድን ነው ብለን ያየ ነው፣ ያው እርምጃ ሊወሰድ የሚል አቅጣጫ መኖሩን ከሰሙ ወዲህ ሰዎቹ በት የአቅጣጫ የመቀየር ሁኔታዎች ናቸው እነዚህ ታጣቂዎች። ስለዚህ በሄዱበት ጫካ ያገኙትን ነገር ጥቃት የማድረስ እና ያልከውም በማቆሙ እንደዚህነት ሰዎችን ወስዶ እዛ አካባቢ የነበረው ንብረትን ዘርፎ አንዳንዲህም የነበረው እዛ አንዳንድ ነገሮች አቃጥሎ የሄዱበት እንትኖች ናቸው የነበሩ። ዞሮ ዞሮ ግን ክስተቱ ነበረ፣ ግን ይህንንም መከላከያ ተከታተለው ነው ያለው።
ጥቃቱ ደረሰብን የሚሉትና የጸጥታና የአስተዳደር ጉዳዮች ኃላፊ ጥቃቱን ያደረሱት ታጣቂዎች የኦነግን ባንዲራ የያዙ እንደሆኑ ይናገራሉ። አቶ ሙሳ በበኩላቸው ታጣቂዎቹ የድርጅቱን ባንዲራ የያዙ እንጂ ጥቃቱን ሲሰነዝሩ ግን ብሔር አይመርጡም ይላሉ።
የትኛውም ብሔር ላይ ጥቃት ሲያደርሱ እንደነበሩ ነው። የኦሮሞ አመራር ላይ ጥቃት አድርሰዋል። የኦሮሞ ማህበረሰብም እንደዚህ ጥቃት አድርሷል። ባለፈው ከአማሽ አንድ ኢንፌስተር የተገደለው የኦሮሞ ኢንፌስተር ስራ አስፈጻሚ የተገደለው በእነዚህ ታጣቂ ነው። በሌሎች ላይ እንደዚህ ጥቃት ያደረሱ ነው። በጥቃት ደረጃ አሁን ብሔር ላይ ሰው ጥቃት ያደርሳል የምለውን ነገር የጋራ ጠላት አድርገን እኛ የወሰድን ያለ ነው። ይህ ኢትዮጵያ ሰላምን የሚያደፈርሱ ናቸው ብለን ነው እስካሁን ድረስ የወሰድ ነው። በዚያ በኩል ነው እኛ አሁን ትዝታችን በዛ ነው ያለው።
በሌላ በኩል በዚህ ቦታ ላይ ጥቃት ያደረሱት ታጣቂዎች የኦነግ ባንዲራ ይዘዋል የተባለውን በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ቀጨላ መርደሳ ይህንን ያስተባብላሉ።
ማወቆሞ ጠረፍ ነው። በነሻንጉል ጉሙዝ ክልል ውስጥ ነው። የኦሮሞ ነጻነት አካባቢ አይንቀሳቀስም። በነገራችን ላይ የኦሮሞ ነጻነት ሰራዊት በየትኛውም ቦታ በኦሮሚያን ቢሆን አሁን ተንቀሳቅሶ በማንም በመንግስት ሰራዊትም በማንኛውም አካል ላይ ጥቃት ለማድረስ አላማም እቅድም የለውም። ስለዚህ አሁን የኦሮሞ ነጻነት ግንባር ሰላማዊ ትግል ውስጥ ገብቶ በሰላም ሽግግሩን ለመካፈል ነው ወደ ሀገር የገባው። ስለዚህ የኦሮሞ ነጻነት ግንባርን በተለያየ መንገድ መወንጀል አላስፈላጊና ጤናማ ያልሆነ መሆኑ ከዚሁ መረዳት ይቻላል። በዛ አካባቢ እንቅስቃሴ የለንም፣ የተባለው ነገርም ተፈጸመም ነገር የለም።
በቤንሻንጉል ጉምዝ ክልል ግጭት ከተቀሰቀሰ ወራት ተቆጥረዋል። በቀደሙት ተከታታይ ዘገባዎቻችን በክልሉ የተለያዩ ወረዳዎችና ቀበሌዎች የሚገኙ በዋናነት የኦሮሞና የአማራ ተወላጆች ተለይቶ በድምፅ አልባ መሳሪያ ጭምር በዘግናኝ ሁኔታ ግድያዎች ሲፈጸምባቸው እንደነበር የተለያዩ ነዋሪዎችን የአይን እማኞችንና የመንግስት አካላትን ጠቅሰን ስንዘግብ መቆየታችን ይታወሳል። በአምስት ወራት ውስጥ ብቻ ከአንድ ቤተሰብ ሰባት ሰው የተገደለበትን ጥቃት ጨምሮ ከሁለት መቶ ሰዎች በላይ መገደላቸውን ስንዘግብ መቆየታችን አይዘነጋም። የቤንሻንጉል ጉምዝ ለዚህ ጥቃት መባባስ ምክንያቱ የኦነግን ባንዲራ የያዙ ታጣቂዎች የፈጠሩት ነው ሲል፣ በአንጻሩ ደግሞ ጥቃቱ የደረሰባቸው ሰዎች በከባድ መሳሪያ ጭምር የተደራጁ ታጣቂዎች በአንድ ጊዜ ከ30ና 40 በላይ ቤቶችን እያቃጠሉ ግድያ መፈጸማቸውን ሲናገሩ መቆየታቸው አይዘነጋም። በተጨማሪም የገንዘብ ድጋፍ የሚደረግላቸው የቤንሻንጉል ጉምዝ ተወላጆች በቀስትና በጦር ጭምር እየታገዙ በዘግናኝ ሁኔታ ዜጎችን መንገድ ላይ ያረዱ፣ ጫካ ውስጥ እየጣሉ መቆየታቸውን፣ ይህንንም የሸሹ ወደ 75,000 የሚጠጉ ሰዎች ተፈናቅለው ነቀምት ከተማ እንደሚገኙ፣ እንደዚሁም ደግሞ በተደጋጋሚ የተፈናቀሉት ሰዎች ወደ ባህር ዳር እንዳቀኑ ስንዘግብ መቆየታችን ይታወሳል። በመጨረሻም የፌዴራል መንግስቱ በክልል ጣልቃ መግባቱ ስለታመነበት ጣልቃ ገብቶ ሁኔታውን ማረጋጋት መጀመሩን ከጥቂት ቀናት በፊት አስታውቋል። አቶ ሙሳ ፌዴራል ፖሊስ ከገባ ወዲህ ሁኔታዎች እየተረጋጉ መምጣታቸውንም ጠቁመዋል።
በተለይ በመንፈስ ደረጃ ያለው ተስፋ ወደ መጉረስ ሲሄድ የነበረው ክልሉ በተለይ በካማሲና በማቆሙ የነበረው ነዋሪ አሁን ተስፋ አጭሮበታል። ይህንን እቅድም ለማውረድም ኦልሞስት ዝርዝር እቅዱ እየተዘጋጀ ነው ያለው። በአጭር ጊዜ ውስጥም በተለይ የሀገሪቱ መከላከያ እና ሌሎችም የፌዴራል ጸጥታ አካላት ክልሉ ጸጥታ አካላት እና አመራር ጋር በመሆን እቅዱ ወደ ማውረድ ላይ የውይይቶች ተጀምሯል። ስለዚህ ይህንን መንገድ በአካዳ ጊዜ ውስጥ የነበረው የመንገድ መዘጋት፣ ሌሎች በአካባቢው የነበሩ ስጋቶች ይወገዳል ብለን እናምናለን ማለት ነው። እና ከዚህ ጋር ታይቶ ክልሉ ጸጥታ ሁኔታ በተወሰነ ደረጃም ቢሆን ይቻለ ነገር አለ። በተለይ ውጥረቱ ትንሽ የመተንፈስ ሁኔታዎች ይስተዋላሉ።
በሌላ በኩል ከዚሁ ክልል ጋር በተያያዘ ዜና የቤንሻንጉል ጉምዝ ክልል በእርሻ በእጣንና በሙጫ ስራ ዘርፍ ላይ ከተሰማሩ አልሚዎች ላይ ከ62,000 ሄክታር በላይ መሬት የእርሻ ቦታ መነጠቁን፣ ወደ 37 ለሚጠጉ ፕሮጀክቶች ከቀረጥ ነጻ የገቡ የእርሻ መኪናዎች የጉምሩክ ሕግን እንዲያከብሩ መወሰኑን፣ ማለትም ወደ ጉምሩክ ተመልሰው ገብተው ቀረጥ እንዲከፍሉ ወይም ደግሞ መኪኖቹ እንዲወረሱ ለጉምሩክ ደብዳቤ መጻፉን፣ በተጨማሪም ደግሞ የእጣንን ምርት በስፋት በአንድ አካባቢ ላይ ይዘው ከነበሩ ባለሀብቶች ላይ 24 ፕሮጀክቶች መቀማታቸውን የክልሉ አካባቢ ደንና መሬት አስተዳደር ቢሮ ኃላፊ አቶ ኢስሐቅ አብዱል ቃድር ለአሜሪካ ድምጽ ተናግረዋል።
አጠቃላይ አፈጻጸማቸውን ስናይ ከጊዜ ወደ ጊዜ ወደ እርሻ ውስጥ ያልገቡና በጣም አፈጻጸማቸው ዝቅተኛ የሆኑ ከአርሶ አደር ጋር እኩል የእርሻ መሬት ወስዶ እንደገና መልሶ ለአርሶ አደሩ የሚከራዩበት ሁኔታ ነው የነበረው። አጠቃላይ የኢንቨስትመንት ሁኔታው ይህን መነሻ በማድረግ ነው አጠቃላይ እነዚህ በጣም ዝቅተኛ የሆኑና ወደ ስራ በአግባቡ ያልገቡ ወደ 102 የሚሆኑ ሀብቶች ሙሉ በሙሉ መሬቱ እንዲሰረግ ነው ያደረግነው።
በተጨማሪም የክልሉ ኢንቨስትመንት ቦርድ ከትላንት በስቲያ በወሰነውና ባስተላለፈው ውሳኔ መሰረት የፎርጅድ ወይም የተሳሳተ የባንክ ስቴትመንት በማቅረብ ከ1,000 ሄክታር በላይ መሬት ወስደው የነበሩ እንደዚሁም ደግሞ እየጨፈጨፉ ከሰል ሲያመርቱ የተገኙ 3 ባለሀብቶች በሕግ እንዲጠየቁ ቦርዱ መወሰኑን፣ ሰፋፊ መሬቶችን ተቀብለው በዱር እጣንና ሙጫ ዘርፍ የተሰማሩ ባለሀብቶች ደግሞ 14ቱ ፈቃድን በመሰረዝ መሬቱ ለአልሚዎች እንዲሰጥ ለመሬት ባንክ ማስተላለፉን ከቀረጥ ነጻ የገቡት መኪኖች ለታለመለት ዓላማ ባለመዋላቸው ከነዚህ ውስጥ ማለትም 56 የእርሻ ትራክተሮችና 26 ፒካፕ መኪኖች ባሉበት እንዲታገዱ መወሰኑም ታውቋል። እንዲሁም ደግሞ በአፈጻጸማቸው ዝቅተኛ ደረጃ ላይ የሚገኙ 164 ባለሀብቶች ማስጠንቀቂያ እንደተሰጣቸው አቶ አብዱል ቀድር ገልጸውልናል። ይህም ማለት ከ1.1 ቢሊዮን ብር በላይ ከልማት ባንክና ከንግድ ባንኮች ብድር ወስደው ሲሰሩ የነበሩ 113 ባለሀብቶች ብድራቸውን በአግባቡ እየመለሱም እንዳልሆነ የቦርድ አባላቱ ገምግመው የመጨረሻ ውሳኔ ላይ እንደደረሱ አቶ ይሳቅ ገልጸውልናል። ከዚህ በፊት በማዕድን ዘርፍ ለተሰማሩ አንድ ባለሀብት ብቻ እስከ 300 ሄክታር መሬት ይሰጥ እንደነበረ የተናገሩት ኃላፊው ከ20 ሄክታር ብቻ እንዲሰጠውና የተቀረው መሬት ለመሬት ባንክ ገቢ እንዲደረግ ውሳኔ መተላለፉን ገልጸዋል። አቶ አብዱል ቃድር ከነዚህ ባለሀብቶች አብዛኞቹ የትግራይ ተወላጆች እንደሆኑ ጨምረው ገልጸዋል። ነገር ግን ይህ ውሳኔ የተወሰነው አፈጻጸማቸውና አሰራራቸው ታይቶ ምክንያቱም አብዛኞቹ መሬቱን ከቤንሻንጉል ክልል ወስደው መልሰው ለአርሶ አደሮች በማከራየት ይሰሩ እንደነበር ገልጸው ውሳኔ ላይ የተደረሰው ከአፈጻጸማቸው አንጻር እንደሆነ ገልጸውልናል።
ወደሚቀጥለው ዘገባችን እናልፋለን። ዛሬ እለቱ አመታዊው የፍልሰት ቀን በዓለም ዙሪያ ለ18ኛ ጊዜ የሚታሰብበት ነው። እለቱን መነሻ በማድረግ አሉላ ከበደ ተከታዩን አሰናድቷል።
በተባበሩት መንግስታት የስደተኞች ጉዳይ ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2000 ዓመተ ምህረት በአውሮፓውያን የቀን ስሌት በየአመቱ ታህሳስ 18ን ዓለም አቀፍ የፍልሰት ቀን አድርጎ ሲሰይም ከቀያቸው ተፈናቅለው በዓለም ዙሪያ ተበትነው የሚገኙ ሰዎች ቁጥር 150 ሚሊዮን ይደርስ ነበር። ዛሬ ከ18 ዓመታት በኋላ የአሃዝ ከ100 ሚሊዮን በላይ ጨምሮ 258 ሚሊዮን ደርሷል። ግጭቶችና የበረታ ድህነት እንዲሁም ልዩ ልዩ የተፈጥሮ አደጋዎች ለብዙዎች ቀያቸውን ጥለው ለመሰደድ በምክንያትነት ይታወቃሉ። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአሁኑ ሰዓት 40 ሚሊዮን ሰዎች በአገር ውስጥ ተፈናቅለው ይገኛሉ። እለቱን ምክንያት በማድረግ ከዓለም አቀፉ የፍልሰት ድርጅት IOM የኢትዮጵያ ጽህፈት ቤት አቶ አለማየሁ ሰይፈስላሴን ማምሻውን ከአዲስ አበባ በስልክ አግኝተናል። እለቱን ታስቦ ለተሰናዳው ቅንብር አጠቃላይ ሁኔታውን በሚገልጹበትን እንደረደራለን።
እንግዲህ በያዝነው ዓመት ያው ቅድም እንደተጠቀስከው 258 ሚሊዮን የሚጠጉ ሰዎች በፍልሰት ላይ ናቸው። እንግዲህ ፍልሰት ስንል ሶስት መሰረታዊ አይነት የሰዎችን ዝውውርን ይመለከታል። ይሄ በአንድ በኩል በስደተኝነት የሚመዘገቡ ሰዎች ወይንም ሌላ ሀገር ሄደው ጥገኝነት የሚጠይቁ ሰዎች በስደት ላይ ያሉት ነው። በሁለተኛው ደግሞ በሀገር ውስጥ ተፈናቅለው የሚገኙ ሰዎች ይመለከታል። በሶስተኛነት ደግሞ ተመላሾችን ወይም ደግሞ ስራ ፍለጋ ሌላ ሀገር ሄደው ተመልሰው ወደ ሀገር ቤት የሚመጡት ሰዎችን ይመለከታል። ስለዚህ እነዚህ ሶስቱን ብናይ እንግዲህ ወደ 258 ሚሊዮን ማይግራንትስ አሉ ወይም በፍልሰት ላይ ወይም በጉዞ ላይ ያሉ ሰዎች አሉ ስንል 40 ሚሊዮን የሚሆኑት በሀገር ውስጥ በተለያየ ምክንያት ተፈናቅለው የሚገኙ ናቸው። በዓለም ዙሪያ ነው ይሄ እንግዲህ። ከዚህ ውስጥ የኢትዮጵያን ለብቻ ያየን እንደሆን 2.8 ሚሊዮን የሚጠጋ ሕዝብ ተፈናቅሎ በሀገር ውስጥ አለ ማለት ነው። ከዚህ ውስጥ እንግዲህ ወደ 42% የሚሆኑት ካምፖች ውስጥ ናቸው፣ በተለያዩ ካምፖች ውስጥ። ሌሎቹ ደግሞ እንግዲህ ያው በተለያየ ሰዎች ጋር ተጠግተው ወይም ተከራይተው ነው ያሉ። ይህን ስንመለከት ከፍተኛ የሆነ ቁጥር በኢትዮጵያ ውስጥም የተፈናቃይ ሰዎች እንዳሉ እንታዘባለን። ይሄ በዓለም ደረጃም ከፍተኛ የሆነ ቁጥር መሆኑን ደግሞ ይበልጥ የሚያሳየን ኢትዮጵያ ከዓለም አንደኛ ከፍተኛ ተፈናቃዮች ያሉበት ሀገር ተብላ በዚህ ዓመተ ምህረት መመዝገቧ ነው። ስለዚህ ይሄ ከፍተኛ የሆነ ቁጥር እንግዲህ ከባድ የሆነ ፈተና እንዳለ ያሳያል።
አቶ አለማየሁ፣ ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ቁጥር ያለው ሕዝብ ተፈናቅሎ የሚገኝባት ሀገር ሆናለች ብለዋል። በአንጻሩ ኢትዮጵያ ከሌሎች ሀገሮች የተፈናቀሉ ሰዎችንም የምታስተናግድ መሆኗም ይታወቃል። ምናልባት የሁለቱንም ጭምር ይሆናል የገለጹት። ይሁንና በአሁኑ ሰዓት ያን ሁኔታ የበለጠ ያወሳሰበ ግጭቶች በተለያዩ አካባቢዎች መካሄዳቸው ያለፈው ዓመት ምናልባትም በከፋ ሁኔታ ሰዎች የተፈናቀሉበት ዓመት ነው ማለት ይቻላል። በአገር ውስጥ ተፈናቃዮች ግጭትና የበረታ ድህነት ብዙዎችን ለመፈናቀል የሚያበቃ ምክንያት እንደመሆኑ ቀደም ብለን በመግቢያችን ጠቁመናል። በአገር ውስጥም ያ ሁኔታ ተባብሶ ይታያል። እስኪ አስረዱን።
እንግዲህ ዋነኛው ፋክተር ወይንም አንደኛው መሰረታዊ የሆነ ምክንያት ግጭት ነው። ሁለተኛው ደግሞ በተለያዩ ምክንያቶች በተፈጥሮ የሚደርሱ ተፈጥሯዊ ክስተቶች ናቸው። ሰዎች እንዲፈናቀሉ የሚያደርጉ በጎርፍ መጥለቅለቅ፣ በድርቅ በመሳሰሉት አሁን በፊት እንግዲህ በብዛት ሲከሰት የነበረው የሰዎች መፈናቀል እንደዚህ አይነት ተፈጥሯዊ ክስተቶች ነበር። አሁን ግን ባለፉት አመታት በተለይ እና በዚህ አመት ፓርቲኩላርሊ በተከሰቱ ግጭቶች ምክንያት ብዙ ሰው በመፈናቀሉ ይሄ ቁጥር ከፍተኛ ሆኗል። አንደኛው ይሄ ነው መፈናቀልን ስናይ። ሌላው ግን የማይግሬሽን ዳይናሚክስ የሚባለው ወይም ደግሞ ማይግሬሽን በኢትዮጵያ ውስጥ ያለውን ጸባይ ብናይ ሰዎች ማፍለቂያ ከኢትዮጵያ ወጥተው ወደ ሌላ ሀገር የሚሄዱ ሰዎች በብዛት ያሉባት፣ ሌላ ሀገር ደግሞ ተፈናቅለው ወደ ሀገር ቤት ደግሞ በብዛት የሚገቡበት እና ሪፊጂ ስታተስ የሚጠይቁበት ወይም ደግሞ ቆያ ጣቢያዎች ውስጥ ተመዝግበው ሀገራቸው ያለው ሲቹዌሽን እስኪረጋጋ የሚቆዩባት፣ በዛው ልክ ደግሞ በሀገር ውስጥ ራሱ ደግሞ በሚከሰቱት የተለያዩ ምክንያቶች ቅድም እንደጠቀስኩት አይነት ሰዎች የሚፈናቀሉበት ነው። ስለዚህ ይሄ ሶርስ፣ ታርጌት እና ዴስቲኔሽን ካንትሪ በመባል የሚታወቀውን በሶስቱም አይነት የማይግሬሽን ክስተት ኢትዮጵያ ላይ እንታዘባለን።
መነሻም መድረሻም ሆና የምትታይ ይመስላል። ቀደም ብለው በሰጡን ገለጻ
መነሻም መድረሻም መሻገሪያም።
መልካም። አቶ አለማየሁ፣ የስደት የፍልሰትን ጉዳይ ስንመለከት በአመት ውስጥ የሆኑትን አበይት ጉዳዮችንም ትኩረት ለመስጠት የሚሞከርበት ጊዜ ነው እና ባለፈው አመት እንዳለፉት ቀደም ያሉ በርካታ አመታት ሁሉ የከፋ የሰው ህልፈት የታየበትም ነው። ይልቁንም ደግሞ ኢትዮጵያን፣ ሶማሊያን፣ ኤርትራን የመሰሉ ሀገሮች የሚነሱ ከምስራቅ አፍሪካ የሚፈልሱ ባህር ላይ የሚያልቁበት ሁኔታ ዛሬም አልተቀየረም። አይኦኤም ድርጅታቸው ባወጣው መረጃ መሰረት 3400 ከተለያዩ አካባቢዎች የፈለሱ ሰዎችና ስደተኞች ህይወታቸውን ማጣታቸውን ይገልጻል። ይህ አሳዛኝ ሁኔታ የሚቆም አይመስልምና ምን አይነት ይሄን ሁኔታ ለመቀልበስ የሚደረጉ ጥረቶች አሉ? ምን ይመስላል የመጪው አመትስ ተስፋ?
እንግዲህ አንደኛው መጥፎ የሆነ ገጽታው ይሄ ነው። ከፍተኛ የሆነ የሰው ቁጥር ህይወቱን ያጣል። በዚህ ህገ ወጥ በሆነ ፍልሰት ላይ በሚሳተፍበት ጊዜ 3400 የሚለውን አሁን የህይወታቸው ያለፉ ሰዎችን ያየን እንደሆን በሜዲትራኒያን ላይ ነው ይሄ የተመዘገበ ቁጥር ስለሆነ የኛ ድርጅት ባደረገው ጥናት። ግን ያልተመዘገቡ ደግሞ በበረሃ ወደ የመን አካባቢ ሲጓዙ ደግሞ ብዙ ሰዎች ደግሞ ህይወታቸውን ያጣሉ። ይህ ያለፈ አመት ብቻ ብናይ ከ150,000 በላይ ሰዎች ወደ የመን እንደገቡ እና ደግሞ 100,000 የሚጠጉት ደግሞ ወይም ከ100,000 በላይ ደግሞ የሚሆኑት ኢትዮጵያውያን እንደሆኑ ነው የኛ መረጃ የሚያሳየው። እንግዲህ እንደዚህ አይነት ከፍተኛ ግጭት እና አለመረጋጋት ያለባቸው ሀገራትም ውስጥ የሚያቋርጡ ተጓዦች ምን ያህል ችግር ሊያጋጥማቸው እንደሚችል፣ ምን ያህል ብዝበዛ እንዳለ በተደጋጋሚ የገለጽ ነው ነው እና ይሄ ከፍተኛ የሆነ አስጊ ጎኑን ያሳያል።
የዚህን ዝርዝር ሙሉ ዘገባ በምሽት በሚኖረን በአማርኛ ስርጭታችንና በድረገጻችን አት ቪኦኤ አማሪክ ላይ እንድትከታተሉ እንጋብዛለን። አሁን ሙዚቃ እንጋብዛችሁ። ታበባ ውባለሜ የታለ በኒድሚ ነበር የተላከች ከማታው ከወገር የተሸኘች እንኳን ተረኗ ጠፍቶ ትንፋሿ የሳታ ታሰበ ለኔ ለታናሿ ከፊደል ገበታ ነጥቃ ህልምሽን ጎማዜ ግና የእድሜ ልካዘ ምን ደማይሽ ምን አውቃለሁ እኔ ከፊደል ገበታ ነጥቀው አንገቷን ለቀንበር ብለው የእድሜ ልክ ሀዘኔ ይኸው ለአንቺ እጣ ፈጭቻለሁ እኔ ስማ በለው ስማ በለው
Hello, hello, hello. ተውይ ህልሜ ዚነው በሀገሬ።
የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Kun Radio Sagale Amerikati. Radio Sagale Amerika wit ata